ክፍል ሁለት ፕሮግራማችን አሁን ይጀምራል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ራሱን ለህዝብ ይፋ ያደረገበትን 44ኛ ዓመት ለመዘከር ከኒያል ጆች ጋር በሚል ርዕስ በፋሲካ መለሰ የተደረሰውን መጽሐፍ መተረክ ጀምረናል። ይህ መጽሐፍ የሚያተኩረው በኢሃፓ የወጣት ክንፍ ኢሃወሊ ድርጅታዊ አሰራርና በኋላም በፋሽስታዊው ደርግ የደረሰበት አሰቃቂ እርምጃ ላይ ነው።
ክፍል 17ን አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ
ክፍል 17
ምዕራፍ 13 ያምሳለቃው ግቢ ስለ ማዕከላዊ እስር ቤት ገጠመኙ ሊያወራኝ የተቀጣጠረ ነው ስንሳይ ቤት ነው። የተለመደውን ምሳ በልተን ቡና ከጠጣን በኋላ ጊዜ ሳላጠፋ እሱ ያምሳለቃ ግቢ የሚለውን የማዕከላዊውን በር አስከፈትኩት። ከዚያ የሰቆቃና የገሃነም የደርግ ጽህፈት ቤት በሽፍን መኪና ጭነው ማዕከላዊ አራገፉን። ማዕከላዊ በአሁን ሰዓትም ማዕከላዊ ነው። የት እንደሆነ ታውቀው የለ? ከሰሜን ሆቴል ዝቅ ብሎ ከፒያሳው የጊዮርጊስ ቤተ ክርስቲያን ከፍ ብሎ የሚገኝ የማሰቃያ ተቋም። ያን ጊዜ ሶስተኛ ፖሊስ ጣቢያና የልዩ ወንጀል ምርመራም ተብሎ ይታወቃል። ግቢ ውስጥ ገብተን ከመኪናው ላይ ስንወርድ ነው የት እንደመጡን የተረዳ ነው። ሁላችንም ከእስር ቤት ወደ እስር ቤት የተዘዋወርን ሳንሆን ከጦር ሜዳ ወይም ከአንድ የአደጋ ስፍራ ወደ ሆስፒታል የተላክን ነበር የምንመስለው። ሁሉም ያነክሳል። ተወሰኑ ልጆች ፊታቸው አባብቷል። እኔ ደግሞ ሶስት ቦታ እግሬ ስር እጄ ላይና ጆሮዬ ላይ የነበረውን ቁስሌን ይዤ ነው የገባሁት። ጠመንጃ እንደተደገነብን የቢሮውን ግድግዳ ተደግፈን ቆየን። ከዚያም በወረቀት የተደገፈ የእስረኞች ርክክብ ተፈጽሞ ያመጡን ወታደሮች ተመለሱ። ብዙ ሳይቆይ አንድ አጭርና ክብ ፊት ያለው የሲቪል ልብስ የለበሰ ሰው ከኋላው አንድ ወታደር አስከትሎ መጣና ከፊታችን ተደነቀረ። አንድ ባንድ በጥሞና ተመለከተን። ሁኔታው ባሪያ ለመግዛት የሚፈልግ ፈንጋይ ነበር የሚመስለው። ከኛ ላይ አይኑን ሳይነቅ ከመሬት ተነስቶ በሙሉ የሀባዎች ናቸው አለ። በርግጠኝነት በሚመስል መልኩ ለማን እንደሚናገር ግልጽ አልነበረም። ለማንኛውም አብሮት የነበረው ወታደር አንገቱን በመነቅነቅ አረጋገጠ። በሆዱ ልክ ነው ጌታዬ ያለ ይመስላል። ያባ ያልሆነ አለ አለ። የማሾፍ አይነት ጥያቄ ነበር። ትንሽ አመነታውና እጄን ቀስ አድርጌ አወጣው። እኔን ተከትለው ሁለት ልጆች ይመስሉኛል በእጃቸው ምልክት አሳዩ። ይኸው ክብ ፊት ሰው በዚያ ትንንሽ አይኖቹ መንጥሮ ይሁን አበጥሮ እንደገና ተመለከተን። በምጸት አይነትም ፈገግ አለ። ደህና አርገው አልመረመሯችሁም ማለት ነው። ሁልሽም ያባነሽ ያባን በቁመናው ነው የምንለየው። እውነቱን ተናግሮ መንግስትን ይቅርታ መጠየቅ ብልህነት ነው። ከዚህ ሳትወጡ ከተጠቆመባችሁ ያኔ እናንተን አያርገኝ። እጅ ያወጣነውን ሶስታችንን ተራ በተራ እያየ ነበር። የማዕከላዊ ኃላፊ ነበር እንዴ ሰውየው? አይደለም። እጅግ በጣም የሚፈራና ዝናው በከተማ ሁሉ የሚታወቅ የማዕከላዊ ቁጥር አንድ መርማሪ 50 አለቃ ተሾመ ባዩ ነበር። ዲስኩሩ በማስጠንቀቂያና በማስፈራሪያ የተሞላ ነበር። የተናገረውን ሁሉ ረስቼዋለሁ። ሲያሻው ንግግሩን እያቆመ ፊታችንን በጥንቃቄ አተኩሮ ያይናል። የሚፈልገውን ተናግሮ ፊታችንንም በደንብ አጥንቶ ከጨረሰ በኋላ ወደ እስር ቤት አስገባልኝ በማለት አብሮት ለነበረው ወታደር ትዕዛዝ ሰጥቶ ጥሎን ሄደ። ተራ ጥያቄዎች ማለትም ስም፣ እድሜ፣ አድራሻ፣ ስራ፣ የታሰርንበትን كان وزت يتطيق تمزقبة وديو تسلفا يانكس ودسر بيتو عمران يسرنيوش وانو كابو قماش من قرمتو تركبن ودزيا قدنيا بالا كوريدر اسر بيتي قبانو كقانو سدساتا كبابي نبر بقران نابقين باللوت مردا كفلوش برافلاي كدار اس كدار اسرنيوش كرمت بلو تكمتوال انياس اندرس كلهم عينون تكالبن كابو ترى بترى ودتلايو كفلوش يدلدلن جمر يني ترى في درس سوس قطر تركب عليه برو لا ينبر عنده التاس نا الزينو يالا تيتراي يانت كسكو دسو عمرو عير لما قبل دفلا يتكمط رجوش بمولو اقراتشو يقصد نبر يبيو يطور ميدا قصد نيوش ما قمي اما اكالي مسلال سوس قطر استقبا بادو يهون البي نبر كفلو بسو تشانان قصايو كفو نيادا نقض لكن دقبو كلهم مسرنيا لني بوتا لمزدتنا كان نكا وده أرباب ميهونو لجوتش يتطببا كفل بيهونم تقلاي بوتا تلقا قلين مسرنيا ويتكمتو بهولالو لاينا بكفلو زوريا بتتقللو تفراشوش لاينو كبزوك ناطبوالا لما جمريا قزي يمي مچ بوتا لا يتكمتو يتقداون تدقفي بهايل تنفسكو برجمو افوي عالكو تقرين عند اسرانيا شلاي اند زرقا درقوي بزوم مال تقدر الدرق يماو قوسوي نورال بميت قدلون اسرانيا عند باند تملكتك ما نم يلم يبركت اسرانيو تشقر قصاص دوال يراسين سايو افرق اني ما اتشو ياهل بايوانم هلوم اسرانيو تسرق ايجا درقوي اوينيال اتاكبين برولج دمسون زبقارغو كيهت انتمتاو طيقين كدرق صفات بيت مونون باتشرو نقر كد يمساسا أسرى نبر يبيت أسب مقب إيقبانو مجمّر يتمتّو مقب لاي تهكن نسو بطاهم كدان لبتشاي تسطي تبزو كانات بوهالا اندسو بلو عبيت اندت عفتين يكرفّاون غلاين اندتاتب امتدرقه غلام التاتب اندزيا ياس دستطين كانال نبرم وده فيتم يمينو راي مسلينيم كم سابوالا تقراي بوتا ترق قولين لطوية تنياو سنقا يكمنا كوميتي عبارات يوست تقرين ابتات لماتفات سبورت انتسارانك قروي دوب دوب همامونا لتشال كتم سلزي تنش مكرري انبي سلال كواتشو تاوي بمكستوتواتم انديهو بوتاقوتوي انيقن اقري مريت عين كالك ሆኖም ሁለተኛው ቀን የእስር ጓደኞቼ ሊለቁኝ አልቻሉም በተለይ ካሳዬ ዋና ስራው ይኸው ነበር እኔ በላይ በጣም እግራቸው የተጎዳ ልጆች ጥርሳቸውን ነክሰው ሲዘሉ እኔ የነሱን ግማሽ ያህል ጊዜ እንኳ መዝለል አልችልም ነበር ካሳዬ አይዞህ እያለ ቲሻው ደግሞ እግሬን ከላይ እየረገጠ እየሰደበኝና እያሾፈብኝ መከራዬን ሲያሳየኝ ከረመ ምናልባት ያ እርጉም ግራፊ የሾለ ምስማር ላይ ስለረገጠኝ ይመስለኛል ተመሙ ቶሎ ያልተወኝ መሬት ትረግ የሚሰማኝ የውስጥ እግሬን አጥንት ነበር እስካሁን ድረስ እግሬ ስር ያለው ጠባሳ የዚያ ውጤት ሳይሆን አይቀርም እኔ ተገረፍኩት ከአብዛኞች እስረኞች ያንሳል ውሃ የቋጠረውም የውስጥ እግሬ በአንጻራዊነት መጠነኛ ነው ያም ሆኖ ቁስሉ ቶሎ አልዳንም ቀኝ እግሬ እድለ ቢስ ነው የስድስተኛ ክፍል ተማሪ ያለው በተማሪዎች ረብሻ በአውቶቡስ ተበራ ላይ የቀኝ ቅልጥሜ ላይ ነው የተመታውት ከጥሎ በ1969 የሰራተኞች ቀን ሰላማዊ ሰልፍ ላይ በጥይት ታፋይ ላይ የተመታውት እዚሁ ቀኝ እግሬ ላይ ነው ይህ አልበቃ ብሎ የደርግ ጽፈት ቤት ግራፊ ለይቶ የቀጠቀጠኝ ያንኑ ቀኝ እግሬን ነበር የመሰናበቻም ብሎ ይሾለ ምስማር ላይ ያስቆመኝ እዚሁ ቀኝ እግሬ ላይ ነው ያልታደለ እግር ማከራዊ በገባው በማግስቱ መሰለኝ ዋናው ካቦ ቾክ ብሎ ስሜን ተጣራ የክፍላችን ልጆች መኖር ይነገሩት ምንም መልስ ሳይሰጥ ተመልሶ ሄደ። ቤተሰብ ፈልጎ ይሆናል እንኳን ደስ ያለ እያሉ እስረኞች ያረጋጉኝ። ብዙም ሳይቆይ አጠደና ወንደር ወርቅ ነኝ ብለዋል ነገ እንመጣለን ብለውሃል ተባልኩ። ሁለቱም የእናቴ ጓደኞች ናቸው። ኋላ እንደሰማሁት የታሰርኩበት ዕለት ጀምሮ እናቴና ወዳጆቿ ያልደረሱበት እስር ቤት አልነበረም። ሁሉም ፖሊስ ጣቢያዎች በወቅቱ እስረኞች የነበሩበት የወታደር ካምፖችም አልቀሯቸውም። ማዕከላዊ ሲመጡ እንኳ ሶስተኛ ጊዜያቸው ነበር። በሚቀጥለው ቀን እናቴ ልብስና ምግብ ይዛልኝ መጣች። ለምልክት እንዲሆናትና ደህንነቴን ለመጠቆም ስታሰር የለበስኩትን ልብስ ላኩላት። እናቴ በሕይወት መገኘቴ የተፈታው ያህል እንደሚያስደስታት ስለገመትኩ ልቤ ተረጋጋ። በአንጻራዊነት የተከሰስኩበት ወንጀል የኢሃፓን ወረቀት ማንበብና ውይይት ማካሄድ ስለሆነ ሞት እንደማይፈረድብኝ በመገመት በማዕከላዊ እስር ቤት ሕይወቴን በጸጋ ተቀብዬ መኖር ጀመርኩ። ለአስር ወራትም እዚሁ እስር ቤት ቆየሁ። እዚህ ላይ ብታቆም ነው እንዴ? እስር ቤቱን ግለጸው እንጂ። ባለ ኮሪደር እስር ቤት ነው ያልክ መሰለኝ። ስንት ክፍሎች እንዳሉትና የመሳሰሉትን ትዝ የሚልህን ንገረኝ። እንደነገርኩህ ማዕከላዊ የገባሁት በ1970 ዓ.ም መስከረም ወር አጋማሽ ላይ ነበር። እስር ቤቱ የድሮውን ባቡር ይመስላል። ከምርመራ ቢሮዎች አጠገብ ነው። መግቢያው ትልቅ የብረት በር ሲሆን የእስር ክፍሎቹ በጠባብ ረጅም ኮሪደር መካከል በግራና ቀኝ በመደዳ የተገነቡ ናቸው። በቀኝ 6 በግራ 6 ክፍሎች አሉ። አንዱ ሽንት ቤት ነው። የኮሪደሩ ስፋት ከሁለት እርምጃ አይበልጥም። ሁሉም ነገር የተሰራው በድንጋይና በብረት ነው። የእኛን ክፍል ጨምሮ ጥቂት ክፍሎች ብቻ ወለላቸው ጣውላ ነው። ክፍሎቹ ጣራቸው ሳይቀር በሲሚንቶ የተገነባ ነው። እያንዳንዱ ክፍል የብረት በር ሲኖረው መስኮት የሚባል ነገር የለም። ለአየር ማስገቢያ እንዲሆን የበሩ አናት ላይ ትንሽ ክፍተት ትተውለታል። ሆኖም በቀጫጭን የብረት ዘንጎች ተገድግዷል። ከአስራ አንዱ የእስር ክፍሎች ያልተጨናነቁት ሁለት ክፍሎች ብቻ ነበሩ፣ ቁጥር 1 እና ቁጥር 11። ቁጥር 1 የሴቶች ክፍል ሲሆን 11 ቁጥር ደግሞ የካቧችን ነበር። ከዋናው ካቧችን ጋር የሚኖሩት ጥቂት ምርጥ እስረኞች ነበሩ። እስከማስታውሰው ድረስ እዚያ የሚኖሩት የኢሃፓ አባላት ያልሆኑና ደህና ደህና ምግብ የሚመጣላቸው ሀብታም ዜጎች ናቸው። የእነዚህ እስረኞች ብዛት 10 አይሞላም። ያውም እኛ በአንድ ክፍል ከ60 እስከ 70 ሆነን በተጨናነቅንባቸው ወራት። የሚገርም ነው። ካቦው ተዝናንቶ ነው የሚኖረው ማለት ነው? ካቦ በምን መስፈርት ነው የሚመረጠው? የካቦነት መስፈርት ታማኝነት ነው። በእነሱ ስሌት ጸረ አብዮተኛ ያልሆነ መሆን አለበት። ለካቦነት መመረጥ የማንችለው እኛ ኢሃፓዎች ብቻ ነን። እንግዲህ ያኔው ካቦ የተመረጠው በዚሁ መስፈርት መሆኑ ነው። እኔ እንደማስታውሰው ስሙ ደብረ ሊባኖስ ነው። አንዳንድ ልጆች ግን ደብረ ታዲዮስ ነው ብለውኛል። ለማንኛውም ደብሬ እንለው ነበር። ደብሬ የወታደር ቁመና ያለው መሆኑ በደንብ ያስታውቃል። አየር ወለድ ነበር አሉ። የማዕከላዊ እስረኛ ቢሆንም ታማኝ እስረኛ ነው። ረዘም ላለ ጊዜ ታስሯል። ደብሬ የተለያዩ ኃላፊነቶች አሉት። አንደኛው ግዳጁ ጠዋትና ማታ የእኛን በር መክፈትና መዝጋት ነው። በሮቹን መዝጋቱ ከተረጋገጠ በኋላ 12 ሰዓት አካባቢ ወደ ራሱ ክፍል ይገባል። ወታደሮች መጥተው ራሱም ላይ ይዘጉበታል። ከዚያም ዋናው የኮሪደሩ የብረት በር ይከረቸማል። ደብሬ ከዘቦቹ ጋር ስምምነትና አግባብ ስለነበረው ከ12 ሰዓት በኋላም እውጭ ቆይቶ የሚመጣበት ጊዜ ነበር። ሌላው የካቧችን ዋና ኃላፊነት አዲስ እስረኞች ሲመጡ በየክፍሉ መመደብ ነው። መደባው ላይ ተቆጣጣሪ የለበትም። እንደፈለገው በኮሪደሩ መሃል ይዟዟራል። ችግሮች ካሉ መፍትሄ ይሰጣል። ሶስተኛውና ቆልፍ ተግባሩ ስም መጥራት ነው። በስራ ሰዓት የሚጠሩት ልጆች በአብዛኛው ለምርመራ ነው። ታዲያ ካቦ የኮሪደሩ መግቢያ ላይ ሆኖ ጮክ ብሎ እገሌ እገሌ በማለት በሙሉ ስም ይጠራል። ልጁን የትኛው ክፍል እንዳለና በአካል የሚያውቀው ቢሆንም የኮሪደሩ ደፍ ላይ ቆሞ በጩኸት መጣራት ልማዱ ነው። ሌላው ጥሪ ከ11 ወይም ከ12 ሰዓት በኋላ ነው። ይህም 99% የሞት ጥሪ ነበር። ሰው መረሸን ሲፈልጉ የስም ዝርዝር ይዞ የሚመጣ ሰው ይኖራል። 50 ደቂቃ ተሾማ አይቀርም። ይህን ጊዜ ግቢው ልክ እንደ መቃብር ስፍራ ጸጥታ ይውጠዋል። ይህ ሰው ብዙ ጊዜ ዋናው በር ላይ ይቆማል። ከዚያም ቀስ ብሎ ስም ሲጠራም ካቦው ደብሬ በዚያ ጎርናና ድምፁ ስሙን ይደግማል። በግሌ ካቦውን የምጠላው በእነዚያ ሰዓታት ነበር። ራሱ ወስዶ የሚገላቸው ነበር የሚመስለኝ። ከዚያ ውጭ የካቧችንን ደግነትም ሆነ ክፋቱን አላውቅም። እስካሁን ድረስ የሚታየኝ በዚያ ኮሪደር ሲመላለስና የምሽት ላይ የሞት ጥሪ ሲጠራ ነው። ሲራመድ ሁለት እግሩን ግራና ቀኝ አንሻቦ ነው። ካቧችን ደብሬ አሁን የት እንዳለ አላውቅም። እስቲ ስለ ሌሎቹ እስረኞች ደግሞ ንገረኝ። ትዝ ስለሚሉ ኢሃባዎችም ሆነ ስለ ሌሎቹም ጭምር ማለቴ ነው። ደግሞ ሰቆቃ ብቻ እንዳታወራኝ፣ የሚያስቅ ነገርም ጨምርበት አልኩት። በእውነትም ከልቤ ነበር። ከተቻለ ጨዋታችን መራር ነገር ላይ ብቻ ባያተኩር ደስ ይለኝ ነበር። የኛ ልጆች ልክ እንደ ሌሎቹ ክፍሎች 3 ቁጥር የነበርነው እስረኞች በአጠቃላይ በሚባል መልኩ የኢሃባ ልጆች ወይም ከድርጅቱ ጋር በተያያዘ ተጠርጥረው የታሰሩ ነበር። ኋላ ላይ የደርግ አጋር ድርጅቶች ውስጥ አባል የነበሩ ጥቂት ሰዎች ተቀላቅለውናል። በ10 ወር የማዕከላዊ ቆይታዬ በ2 ክፍል ውስጥ በመቶዎች ከሚቆጠሩ ከተለያዩ እስረኞች ጋር በተለያዩ ወራት አብሬ ኑሬያለሁ። አቤት ስንቶቹ ተገደሉ! ሁሉንም ለማስታወስ የማይቻል ብቻ ሳይሆን የሚታሰብም አይደለም። በቅርብ እንኳን ካገኘዋቸው የዚያን ወቅት እስረኞች ጋር ሆኜ አብዛኞቹን ማስታወስ አልቻልንም። ሆኖም በሕይወት ከወጣነው የእኛ ሰዎች ከሆኑት መካከል ወዳጆቼ ስምረቱ፣ ስዩም፣ ካሳዬ፣ ህሉፍ፣ ጌታቸው፣ ጸጋዬ፣ ኤርሚያስ፣ ገዛኸኝ፣ የሺጥላ፣ ወንድወሰን፣ አልዓዛር፣ ብርሃኑ፣ ሰለሞን፣ ዮሐንስ፣ ተሾመና ገዛኸኝን አረሳቸውም። አሁንም የማገኛቸው ጥቂት ልጆች አሉ። ጥቂቶቹ የብዙ ሰው ስም ያስታውሳሉ። በተለይ ገዛኸኝን አረሳውም። ገዛኸኝ ጠይምና ደልዳላ ሰውነት የነበረው የኛው ልጅ ነበር። በቅጽል ስሙ ገዛኸኝ ፓስታ ነበር የምንለው። ገዝሽ ከፍተኛ የሆነ የጨጓራ በሽታ ስለነበረበት ከፓስታ ውጭ አንድም ነገር አይቀምስም ነበር። እንጀራ መብላት ይቀርና ሽታው ያሳምመዋል። በጣም የሚገርመው እንጀራ የነካው ፓስታ እንኳ ከበላ የጨጓራ በሽታው ይቀሰቀስበት ነበር። ከቤቱ የሚመጣለት ምግብ ፓስታ ብቻ ነበር። ከሌሎቻችን ቤት የሚመጣ ፓስታ ደፍሮ አይበላም። ከእንጀራ ጋር ተነካክቶ ሊሆን ይችላል በሚል ፍራቻ ከሌሎቻችን ቤት የሚመጣ ፓስታ ደፍሮ አይበላም። በመጀመሪያ አካባቢ እኔን ጨምሮ ጥቂቶቻችን እንጀራ የነካው ፓስታ የሚያመው የስነ ልቦና ተጽዕኖ ስላለበት ነው ብለን እናምን ነበር። አንድ ቀን እኔና አሁን የዘነጋሁት ሰው ምናልባት ነፍሱን ይማረውና ኤርሚያስ ሳይሆን አይቀርም የምግብ ኮሚቴዎች ተረኞች ነበር። እናም አጉል ስህተት ተንኮል ሰራን። የገዛኸኝ ቤተሰቦች ያመጡትን ፓስታ በእንጀራ አሸነው። የምሳ ሰዓት ሲደርስ እንደተለመደው ገዛኝ ከራሱ ሳህን ላይ ፓስታው ተቀንሶ ተሰጠውና መብላት ጀመረ። ቀስ ብለን ሁኔታውን እየተከታተልነው ነበር። ለተኛውን ጉርሻ እንደጎረሰ ከተቀመጠበት ብድጋልና ወዱን ጨምድዶ ያዘ። ወዲያው ተናነቀው። የበላውን ሁለት ጉርሻ እጁ ላይ አስመልሶ ወደ ሽንት ቤት በረረ። አቤት የደነገጥነው ድንጋጤ! ብዙ ጊዜ ያመው ስለነበር ሁሉም እስረኛ ምንም እንዳልተፈጠረ ምግቡን ይወጥቃል። ሁለታችንም በድንጋጤና በጸጸት ዘርቀን ቀረን። ሚስጥሩን ማውጣትም አልፈለግንም። ሆን ብለን የሰራነው ተንኮል ስለሆነ ራሳችንን ለመከላከል ምንም መነሻ አልነበረንም። ራሳችንን ማጋለጥ ደግሞ እስረኛው በእኛ ላይ ያለውን በጎ አመለካከት ያስቀይረዋል በሚል ዘማል። ገዛኝ እስኪበቃው አስመልሶ ሲመለስ ለመንከባከብ ያላደረግነው ጥረት የለም። ፓስታው እንጀራ ነክቶታል እያለ ደጋግሞ አማረረ። ሁለታችንንም ደጋግሞ ያይናል። አቤት አይኑ ሲያስፈራ! አቤት ሲያሳዝን! የገብርኤልን መገበሪያ ይበላ ሳይጠይቁት ይለፈልፋል እንዲሉ እኛ አላስነካነውም እያል መሐላችንን ደረደር። ገዛኸኝ ያን ቀን ጾሙን ዋለ። የሱ ፓስታም ለሌላ ቡድን ተደለደለ። በሰራሁት ሥራ በጸጸት ስብከነከን ዋልኩ። ይቅርታ ገዝሽ፣ የት ይሆን ያለኸው ጓደኛዬ? እንዴት ነው የምትኖሩት? ጊዜውስ እንዴት ያልፍላችኋል? ምን ምን ትሰሩ ነበር ብዬ ስጠይቀው ከእስር ቤቱ ሕግ በተጨማሪ የውስጥ ሕግ እንዳላቸውና በኮሚቴም ይመሩ እንደነበር አጫወተኝ። አብዛኛው ቤቱን የሚመለከት ተግባራት የሚከናወኑት በኮሚቴ ነው። ቋሚ ኮሚቴው በወንደሰን የሚመራው የጤና ኮሚቴ ብቻ ነው። ቀሪው የጽዳት፣ የምግብና የመዝናኛ ኮሚቴዎች ሁሉም እስረኛ በየተራ እየተመረጠ ያገለግላል። በጤና ኮሚቴ ውስጥ በተለይ የወንደሰን ውለታ አይረሳም። ልዩ ሰብዕና ያለው ልጅ ነው። ብዙዎቻችን እስካሁን የምናስታውሰው ከሽጥላ ጋር አያይዘን ነው። የሽጥላ ክፉኛ በድብደባ የተጎዳ ልጅ ሲሆን የወንደሰን ደግሞ ተንከባካቢ ነበር። የሽጥላ በግርፋት ብዛት የእግር ስጋው አልቆ አጥንቱና ጅማቱ ይታይ ነበር። ለረጅም ጊዜ እግሩ መሬት አይረግጥም ነበር። ሽንት ቤት የሚሄደው በእቅፍ ነው። ለመጸዳዳትም ሁለት የለስላሳ ሳጥን ተደራርቦ በተዘጋጀለት እንጨት ላይ ነው። ቁስሉ በየቀኑ ይታጠብለታል። በድብቅ በሚገባ የቴትራ ሳይክሊን ዱቄት ይደመደምለታል። በተገኘው ጨርቅ ይጠቀለልለታል። ይህን ተግባር የሚፈጽመው ደግሞ ሐኪማችን የወንደሰን ነው። ወንዴ ቁስል አይቀፋውም፣ መግል አይሸተውም፣ መሸከም አይከብደውም፣ ማጽናናትም አይሰለቸውም። ይህ ደግነት የማያልቅበት ልጅ ለእኛ ለእስረኞች በተለይ ለቁስለኞች ከሰማይ የወረደ መልአክ ነበር። ዘሪ ይባረክ ልበል እንዴ? የት ይሆን ያለኸው? የጤና ኮሚቴዎቻችን ቤታችንን በንጽህና እንድንይዝ እቅድ ያወጣሉ። በእነሱ አስተባባሪነት ተራችንን ጠብቀን ገላችንን እንታጠባለን። የቤታችንን ወለል በኦሞ እናጥባለን። ግድግዳውን በርጥብ ጨርቅ እናሻለን። ቀዳዳ ውስጥ የሚፈለፈሉትን ትኋኖች ውሃ ውስጥ ጨው ጨምረን እንገላለን። ሐሙስ ቅያሪ ልብስ የሚገባበት ቀን ነው። የዛ ቀን ታዲያ ቤታችንን በኦሞ እናጥባለን፣ ገላችንን እንታጠባለን፣ ልብሳችንን እንቀይራለን። ሐሙስ የቀን ቅዱስ የሚለው ብሂል የሚሰራው ለዚያ ግቢ ነው። ገላችንን ስንታጠብ አንዴ ሳሙና እንመታና ለሌላ ባለተራ እናቀብላለን። ደጋግሞ ሳሙና መምታት በሙስና ካልሆነ አይቻልም። ሳሙና መቆጠብ ስላለበት ካንዴ በላይ መጠቀም አይቻልም። ምግባችንን ጨምሮ የራሳችንንም ሆነ የቤታችንን ጽዳት የምንጠብቀው በገዛ ገንዘባችን ነው። መንግስት 74 ሳንቲም ወጪ የለበትም። ወጪ ካለበት የገራፊዎች ደሞዝ፣ የውሃና የመብራት ወርሃዊ ክፍያዎች ናቸው። ሲጋራ ዋነኛው የስረኞች የገንዘብ ምንጭ ነበር። ሲጋራ የመጣለት ሰው ለቤቱ ያስረክባል። በርካታ አጫሾች ስለነበር ጥሩ ገንዘብ ቤቱ ያገኝ ነበር። ሲጋራ የመጣልን አጫሾች ርካሽ ሲጋራ ይገዛልንና ይታደለናል። በግብር መልክ የተሰበሰበው ሲጋራ ይሸጥና ሞልዋያ ሳሙናና ኦሞ ይገዛል። ዋነኝነት ግን ለቁርስ ዳቦና ሻይ ይገዛበታል። የጽዳት ዕቃዎችን ተገን አድርገን ለቁስል ማድረቂያ መድኃኒት ቴትራሳይክሊን በድብቅ እናስገዛለን። ሌላው የምግብ ኮሚቴ ነው። ምግብና የምግብ ነክ ነገሮች ይመለከቱታል። እኩል ተካፍለን ስለምንበላ የምግብ ችግር አልነበረብንም ማለት ይችላለሁ። ትኩስ እስረኞች ስለነበርንም ቤተሰብ ቶሎ ቶሎ ይጠይቀናል። 1970 ዓ.ም በከፋ መልኩ የእልቂት ዘመን ስለነበር ቤተሰብ በሕይወት ማደራችንን ለማረጋገጥ በየቀኑ ይጠይቁናል። የክፍለ ሀገር ልጆችና ጠያቂ ከሌላቸው ልጆች ጋር እኩል ተካፍለን ስለምንበላ ማንም ረሃብተኛ አልነበረም። በሽተኞች በተለይ ደህና ምግብ እንዲበሉ ይደረጋል። ከቤታቸው የሚመጣላቸው ምግብም ሆነ የሌላ ሰው ስንቅ የሚስማማቸውንና የሚፈልጉትን መርጠው ይበላሉ። ሙአ አስቸጋሪ እስረኛ ነበር። የሆነ ቅንቅናም ቢጤ ብቻውን ለመብላት በተደጋጋሚ ጠይቆ ብቻ መዋጥ እንደማይቻል ሲረዳ ከቤቱ ምግብ እንዳይመጣለት ደጋግሞ ይጥር ነበር። ያም አልተሳካም። የሚመጣለትን ምግብ አይኑ እያየ ምድረ ይሃባ ይበላበታል። ምስኪን ፈርደውበት እንጂ ያን ጊዜ ያን ያህል የሚያስደስት ወቅት አልነበረም። የራሳችሁን ምግብ አታውቁትም ማለት ነው። ማንም ምን አይነት ምግብ እንደሚመጣለት አያውቅም። የምግብ ኮሚቴ አባላት ሁሉን ምግብ አይተውና ቀምሰው በሶስት መደብ ይከፋፍሉታል። ምሳ የምንበላው ለሶስት ቡድን ተከፍለን ነው። ቤቱ ጠባብ ስለሆነ ዘና ብለን ለመብላት ስለማይበቃ የምንበላው በየተራ ነው። ለተራውም እጣ ይጣላል። ክፍሉ መሃል ላይ ተራ የደረሰው ቡድን ሲበላ ሁለተኛው በዙሪያው ተጠቅልሎ በሚገኝ ፍራሽ ላይ ይቀመጣል። ሶስተኛው ከክፍሉ ውጭ ደፉ ላይ ይቀመጣል። ምግብ ለሶስት ቡድን ሲከፋፈል ከፍተኛ ጥንቃቄ ይደረጋል። አንዳንድ ቤተሰብ ተጨማሪ ጣፋጭ ምግብ ከሳህኑ ስር ወይም ከምግቡ መሃል ላይ አርገው ነው የሚያመጡት። ስለዚህ ከላይ ያለውን ምግብ ቀምሶ ብቻ ዶሮ ነው፣ ስጋ ነው፣ ሽሮ ነው፣ ድንች ነው ማለት አይቻልም። እንዲህ አይነት የተደበቁ ምግቦች ድብቃ ብለን እንጠራቸዋለን። እናም ድብቃን ለማግኘት ጥሩ ሰርሳሪ መሆን ይጠይቃል። በድንች ወጥ ጭንብል ክትፎ ማግኘት፣ በሽሮ ወጥ ስር እንቁላል የመገኘት ክስተት የድብቃ ተፈጥሯዊ ክስተት ነው። መዝናኛስ አልነበራችሁም? አንተስ ዋናው ሳትሆን አትቀርም። በዚያ የገሃነም ስፍራ ስቃይንም ሆነ ሞትን ለመርሳት የማናደርገው ጥረት አልነበረም። የኔ አስተዋጽኦ የጎላ አልነበረም። ከኔ በጣም የተሻሉ ብዙ ልጆች ነበሩ። እኛ ልጆች መካከል ከሆንክ እኮ ልክህን ታውቃለህ። እኮምካለሁ ካልክ ካንተ የባሰ ኮሚክ ብቅ ይላል። አውቃለሁ ብለህ ስትዘላበድ የሆነ ኮስማና አለማወቅህን ያስረዳሃል። ስለዚህ እምብር እምብር የምልበት መድረክ አልነበረም። ያም ሆኖ ለመዝናኛው ዝግጅት ላይ ያቅሜን ያህል መሳተፍ የውዴታ ግዴታዬ ነበር። የመዝናኛ ፕሮግራሙ የሚካሄደው በአምስት ቡድን ተከፋፍሎ ነው። በመካከላቸውም የተለያዩ ዝግጅቶችና ውድድሮች ይካሄዳሉ። መዝናኛዎቻችን የተለያዩ ሲሆኑ ዘፈን፣ አጠር ያለ ድራማ ቢጤና ቀልድ ነገሮች ናቸው። እያንዳንዱ ቡድን ስም ነበረው። እኔ የነበርኩበት ኢዚ ቢዚ ባንድ ይባል ነበር። ለምን ያንን ስም እንደሰጠነው አላስታውስም። በተለያየ ጊዜ ከተካሄዱት ውድድሮች መካከል ቢያንስ አንዱን አሸንፈናል። አሁንም የማገኘው ጸጋዬ እስካሁን የሚያስታውሳት አንድ ግጥም አለች። ባንዲት ሉክ ጀምሪያ ቤቱታ ስንት ዓመት ልኖር ስንገላታ በሸንጎ ስወጣ ስወርድ አለቀ ስንቄ በመንገዴ አሁን በእግዚአብሔር ይሄ ግጥም ነው ምን ለማለት ፈልገን እንደሆን እግዚአብሔር ይወቀው ሆኖም ዘፈንንበት የጨነቀው ስረኛ ጸግሽ አብዮት ተበቃዎች ባራት ጥይት ስተውት በህይወት ተርፏል የሚገርመው ባንሳራዊነት ቶሎ ተፈቷል ጅራፍ ራሱ ገርፎ ራሱ ይጮሃል እንዲሉ የተከሰሰው አብዮት ተበቃ ገለሃል ተብሎ ነው መግደል ይቀርና መሳሪያ ይዞ አያውቅም ይጥጋይነት የሁላችንም እናቶች ተምሳሌት ናቸው ስንቅ ሲያመጡለት በየመንገዱ የተጣለውን ሬሳ በትኩረት በማየት የኔ ልጅ ይሆን እያሉ ጠጋ ብለው ያረጋግጣሉ አንድም ጊዜ ስንቅ ሳያቀብሉት የዘለሉበት ቀን አልነበረም መንገዱ ቢዘጋ ያሰሳለት ቢሆን ትራንስፖርት ቢጠፋ ለሳቸው ከማዕከላዊ ለመቅረት ምክንያት አይሆንም አቤት እናትነት ሌላው መዝናኛችን ግርግዳ ላይ ባሉ ቅርጾች ነበር የግርግዳው ኖራ የተቀባው በግድ የለሽ ቀለም ቀቢ ነው ሆን ብሎም ሊሆን ይችላል ግርግዳው ተንከባካቢ እንደሌለው ህፃን በንፍጥ በለሃጭና በሙቃሙቅ ጭምልቅልቅ ያለ ነው ስለዚህ ኖራው የተለያዩ ቅርጾች ሰርቷል እኛ ደግሞ በመናብ እንቀመጥና ስዕል የሚመስል ቅርጽ ለይተን እናወጣለን ካስታወስናቸው ስዕሎች መካከል ፈረስ ጋላቢ ዘንዶ ጭራልባ ዶሮ ፀሐይ ጺማም ሰውና የሆነች ጎራዳ ሴት እንደነበረች ለይተናል የወንድ እንትንና የሴት እንትንም ቆልጭ ብሎ አይተናል አቤት እዚህ ላይ ነው የምትነቃው ስንት ነገር ስለፈልፍ አቤት ያላልክ እንትንና እንትን ስል አቤት ትላለህ አልደግመልህም ቅርጾችን መለየት የሚካሄደው በውድድር ስለነበር አስደሳችና አዝናኝ መድረክ ነበር በየጊዜው ያልታዩ አዳዲስ ስዕሎች እናገኝ ነበር አሁን አሁን ሳስበው የሰው ልጆች የምናብ ችሎታ ማለቂያ እንደሌለው ጥሩ ምሳሌ ሳይሆን አይቀርም ያን ግድግዳ ቀለም የቀባ ሰው አሁን ባገኘው ደስ ይለኝ ነበር ላመሰግነው ፈልጋለሁ በዳቦ ቡጥም በርካታ ነገሮች እንሰራ ነበር ቡጡን በውሃ አርሰን ካላቆጥነው በኋላ የተለያዩ መገልገያዎችን እንሰራለን ቼዝ ዳማ ፒፓና መተርኮሻ ትዝ ይሉኛል ሌላው መደበሪያችን ፊታችንን በመስታወት ማየት ነው ጠርሙስ ባይገባም ምናችን ሞኝ ነው ሳህን ላይ ውሃ አርገን ያን መከረኛ የኢሃፓ ፊታችንን እንዳንረሳው እናያለን በደንብ ተዝናንታችሁ ነበር የምትኖሩት እኔ እኮ አሰቃቂ እስር ቤት ነበር የሚመስለኝ ስለው ጥሩ ጥሩን ንገረኝ እኮ ነው ያልከኝ ከፈለክማ ሰቆቃውንም እነግርሃለሁ የጭካኔ ጣሪያ በታሰርኩበት ወር በእያንዳንዱ ክፍል 40 አካባቢ እስረኞች ነበር 4 ሜትር በ4 ሜትር በማይሆን ክፍል ውስጥ ያን ያህል ሰው ይኖራል ብሎ ማሰብ አይቻልም ግን ሆኗል የባሳት ሳምሳ እንዲሉ በሁለት ወር ውስጥ ቁጥራችን እጥፍ አካባቢ ሆነ እስከ ዳር ወር በስክም ቢሆን በአንጻራዊነት ሰፋ ያለ የመኝታ ቦታ ነበረን ምግብ ስንበላም አንቸገርም ነበር ለመታጠብም ሆነ ሽንት ቤት ለመሄድ እንዲሁ ብዙ ወረፋ አልነበረም አየር ለመቀበል ብዙ ሳንጠብቅ ቶሎ ቶሎ ይደርሰናል ቢያንስ ለ30 ደቂቃ ለነጻው ሰው የሚታየው መጠነ ሰፊው የሰማይ አድማስ ለእኛ ተቀንጭቦ ነበር የተሰጠን የኛ ሰማይ ሁለት እርምጃ ከማይበልጠው ኮሪደሩ ስፋት ልክ ነበር ኮሪደሩ ላይ ጣራ ስላልነበረው ሰማዩን ለማየት እንችላለን እድለኛ ከሆንም ፀሐይ በቀትልና እንቁልልጭ ትለናለች የኮሪደሩ የብረት በር ተከፍቶ ቢውልም የምናየው ነገር አልነበረም በቅርብ ርቀት የተገነባው ግንብ የአምሳ አለቃ ተሾመ መኖሪያ ቤት አጥር ነው እዚያ ነበር እንደሚኖረው አዎ ስለሱ በኋላ ነግርሃለሁ አሁን አታቋርጠኝ በተለይ ከዳር ታሳስ 1970 ዓ.ም ጀምሮ በመላው አገሪቱ የመደዳ ግድያና ማሳደድ ለከት እያጣ ሲመጣ የሚመጡት እስረኞች ብዛት በከፍተኛ ቁጥር ጨመረ ክፍሉ የተሰራው ለስምንት ሰው ብቻ ነበር። ሆኖም በእያንዳንዱ ክፍል የእስረኛው ቁጥር ከአርባ ወደ ስልሳ አሻቀበ። በጎን መተኛትም ብርቅ እየሆነ መጣ። ሰፋ ያለ ቦታ ቢያንስ ለተጎጂዎች መልቀቅ አልተቻለም። ምሳ ለመብላት ያውም ብዙ ሰው ደጅ ወጥቶ ትሪ ማስቀመጫ ጠፋ። እግር መዘርጋት ብሎ ነገር አይታሰብም። ቀን ተፋፍገንና አፍላፍ ገጥመን እንቀመጣለን። አንድ ጨጓራ ኮሚክ አብዮት ጠባቂ ነበር። ምን አለኝ መሰለህ? መልክህን እኔ የማውቀውን ያህል እናትህም አያውቁትም ብሎኝ እረፍ። ታዲያ እንዴት ነበር የምትተኙት? ማታ የስክ አስተኛኘት ስልት እንጠቀማለን። ሁሉም በጎኑ ይተኛል። የአንዱ ጭንቅላት ወደ ታች ከሆነ የሌላው ደግሞ ወደ ላይ። ስለዚህ እያንዳንዱ ሰው የሌላውን እግር ደረቱ ላይ፣ ፊቱ ላይ አድርጎ ይተኛል። ጀርባና ጀርባ አይገናኝም። እንዲያ ከሆነ ቦታ የበለጠ ይጠባል። አንዴ ስክ ከተገባ መንቀሳቀስ አይቻልም። እርስ በርስ እንደ ዚብ ተሰካክቶ መተኛት ነው። ከስኩ የሚወጣ ሰው ካለ ወፈር ያለ ልጅ በእግሩ ጫነ ሲለው ስኩ ውስጥ ተመልሶ ይሰካል። ሌሊት ላይ የሚፈጠረው ሙቀት መገመት ከሚቻለው በላይ አሰቃቂ ነው። እንቅልፍ አልወስድ ያለው እስረኛ የበለጠ ሲሰቃይ ያድራል። በተለይ የተደበደቡ አዳዲስ እስረኞች ዋነኛው የጭንቀቱ ሰለባ ነበሩ። በጥርና የካቲት ወራት ጀምሮ ደግሞ ወጣት የተባለ ሁሉ ይታሰር ስለነበር እስር ቤቱ ካፍ እስከ ገደፉ ሞላ። መቆሚያና መቀመጫ ጠፋ። በዚህ የተነሳ በተራ መተኛት ጀመር። እኩለ ሌሊት ድረስ ግማሹ ተሰካክቶ ሲተኛ፣ ቀሪው ግማሽ በክፍሉ ዙሪያ ቆሞ ይጠብቃል። በተራ መተኛት ነው ያልከኝ? እውነትህን ነው? አዎ፣ በተራ እንተኛ ነበር። ተረኛ የክፍሉ ግማሽ ልጆች በሸሚዝ ወይም በካኔቴራ አየሩን እያራገቡ የክፍሉን ሙቀት ሲቀንሱ ይቆያሉ። በተራ መተኛት የማይመለከታቸው ክፉኛ የተደበደቡና እግራቸው የቆሰሉ ናቸው። ይህ ኢሰብአዊ የሆነ አያያዝ ሞትን የሚያስመኝ ዘግናኝ ነበር። ባይገርምህ ትንሽ ቆይቶ በሰው ብዛት በተራም ቢሆን መተኛት አልተቻለም። ስለዚህ ከክፍሎች ኮሪደር ላይ እንድናድር ተፈቀደ። ሆኖም ኮሪደሩ ከእያንዳንዱ ክፍል የተወሰኑ ልጆችን ብቻ ነበር የሚያስተናግደው። ያም ሆኖ ቀሪውን እስረኛ በየተራና በስክ ከመተኛት አላዳነውም። ኮሪደር ላይ ለመተኛት ሶስት መመዘኛዎች አሉ። አንደኛ፣ ምርመራውን የጨረሰ፣ ሁለተኛ፣ የደርግ ሰው የአጋር ድርጅት አባላት መሆን፣ ሶስተኛ፣ ከፖለቲካ ውጭ የታሰረ። አንዳንዴ የአባም ቢሆን በግርፋት የተጎዳ ልጅ ካቦው ተለምኖ አስተዳደሩ ሳያውቅ ኮሪደር ላይ እናሳድራለን። ከቤት ውጭ መተኛት ፍጹም የሚያስደስትና ጥሩ አጋጣሚ ነው። በኮሪደሩ ልክ ባለው የሰማይ አካል ጥቂት ኮከቦችን ማየት እንችላለን። የኮሪደሩ መግቢያ በብረት በር የተዘጋ ቢሆንም ንጹህና ቀዝቃዛ አየር በመተንፈስ እንደ ሰው እናድራለን። ዝናብ ሲዘንብ ኮሪደሩ ላይ ለሚተኙ ልጆች ከላይና ከታች ላስቲክ ይደረግላቸዋል። ጎርፉም እንደፈለገው በላያቸውና በስራቸው ያለ ከልካይ ይወርዳል። አልፎ አልፎ የክፍል በራችን እንዲከፈት የሚፈቀድበት ጊዜም ነበር። አቤት ደስታችን! ንጹህ አየር ካገኘን በስክና በተራ መተኛታችንን ከምንም አንቆጥረውም። በር አካባቢ ክፍል ውስጥ የሚተኙ እስረኞች ጭንቅላታቸውን ወይም እግራቸውን ወደ ኮሪደሩ አሳልፈው ስለሚተኙ ደስታቸው ይጨምራል። የኮሪደሩ ነጻነት ብዙም አልቆየ። ምክንያቱ ሳይታወቅ ተከለከለ። በር ሲከፈትና ኮሪደሩንም ሲፈቅዱልን የሚያስደስቱንን ያህል የእናም ሳለቃ የጭካኔ ደረጃ ጣሪያ ሲነካ ደግሞ ሁሉንም እስረኛ ያስገቡና በሩን ይዘጉታል። በሩ አናት ላይ ያለውን ፍርግርግ የአየር ማስገቢያም ይጠረቀሙታል። 60ና 70 እስረኛ የሚሸት ቁስል ባለበትና ቅንጣት እንኳ አየር በማይገባበት ጠባብ ክፍል ሌሊቱን ሙሉ ያሽጉናል። ትንፋሻችንና ከገላችን የሚወጣው ላብ ቤቱን በውሃ ያርሰዋል። ከጣራ ላይም መንጠባጠብ ይጀምራል። ይያልበቃ ብሎ ቱሃን እዚያ ኮረኮንች ግድግዳው ተፈልፍሎ ላያችን ላይ ይረግፋል። የዘናምሮ ጠበብቶች በሰብስቃይ የሚረኩ የሚሏቸው የእስር ቤት ኃላፊዎች የንግስ ሲፈጽሙ ትንሽ እንኳ የሐዘኔታ ስሜት አይሰማቸውም። ጣት በላብ ተነክረን በተፋፈገ አየር ደንዝዘንና በቁስል ሽፍታ ከርፍተን ሲያገኙን ምንም እንዳልተፈጠረ ሁሉ በማግስቱም ግፋቸውን ይደግሙታል። በእነዚያ ክፉ ወራት ትልቁ ችግር የቁስለኞች ሁኔታ ነበር። የውስጥና የላይኛው እግራቸው ክፉኛ የተጎዳ፣ ጥፍሮቻቸው የተነቃቀሉ እስረኞች ብዙ ጊዜ ቶሎ አይድኑም። በተለይ ሌሊት በሚፈጠረው ሙቀት ቁስሉ ስለሚሞቀምቅ ለተጎጂዎች ሆነ ለተንከባካቢዎች አስቸጋሪ ነበር። ቁስሉን ለማከም ቴትራሳይክሊን ብንጠቀምም እንደ ልብ ስለማይገኝ የተፈለገውን ያህል መጠቀም አይቻልም። እግራቸውን ለመጠቅለል የውስጥ ሱሪያችንን ካናቴራና ሸሚዝ እንጠቀማለን። ሆኖም ቁስሉ ከአንድ ቀን በላይ ከታሰረ ስል የሚያወጣበት ጊዜም ነበር። በዚያ የሲኦል ግቢ ሰው በቆሞ ሲተላ ማየት ዘግናኝ ነበር። የመንግስት ደጋፊ የነበሩ ሰዎች ሳይቀሩ ከኛ ከጸረ አብዮተኞች ጋር ታስረው አምላክ የሰጣቸውን አየር እየናፈቁ ፍዳቸውን አዩ።
ያሱልነት ይነጋ ሲጠባ በጣም አንደምት ጆሮአችን ተለለ ተባን ደምክት ለደን ተፋንታ ለካስ ጆኖርዳ ግንኛ ጠበትነ አረካነ ብቻ ይፋይ ጥይተባ የተንቆጠቆጠ በዲስኩር ምንየና ይያጥር የሚልክ እንደሰማይምና እንኳንስ አካላት ተራ በደዲና ወግማ ሄድ አውልቆ ደፈሰ ገበና ነጻነት ሀርነት ተፈጥረው በአንድ ላይ ዝናቸው ማራኪ ስማቸው ሰው ገዳይ ለነሱ ያደረ ምንኛ ማሰነ ለመብደቁ በፊት እየተኮነነ ተኮኖ መብደቅ ሙቶ ህይወት መንሳት ጠውልጎ መለምለም የተፈጥሮ ስርዓት የሚኖር ዘላለም መታፈን መረሸን መዘልዘል መገደል መጠበቅ መታመጽ መቀጥቀጥ መረገጥ መሰደድ መዋረድ መታፈር መመተር የመከራ ቁማ የጥፋትን ግዛት ሲነበብ ሲነበብ ስንት ዓመት አለፈ? አንድ ሽርፍ ይብቃ ታምር ሊነበብ ነው ለጥቂ የተጻፈ ባርነት ግልጽነት ነፃነትን ማርከው በረዱ ቀንፏቸው ካባዋን አፍልቀው ኩታዋን ደርበው ጫማዋን ተጫምተው ውለው ተቋቁለው ባህልነት አምሳል በነፃነት አምሳል ተናጥሩ ደፍረው ከቷን ስታትን የእኛን ነፃነት ለዛዋ ለሀይዋ አለው ምልክት ሰላምን የሚያወርድ የሚያጠል ምረት አጀብ አጀብ ዲሞክራሲ ተመስኩ የመጣች በላፊ ሀሳብ የመሲህ የከፍተይዚ ግናኮ ግናኮ የመረጡልንን ድግመን ተመረጥለን የሸኝሙልንን ደግመን ተሰየምለን ያሰቡልንንም እሺ በጎታለን ነፃነት ታጣ እንጂ መብትማ ወልፈነ ዘመናዊ መጽሐፍን ዘመናዊ መኳንንት እናንተ ጌቶቹ እንግዲህ አይመችም ለእናንተ ታይታችሁ መጡብነ ብለን እንግዲህ አንናገር ጣፋችን አይወጣ የእናንት መጽሐፍ ደርሷል እኛ ነን ይመጣ ብድር መች ይቀራል ይወረጣጣ አልገባነ ብሏል ከቶ አልተሰባንም የእናንተ ይትባህር የእናንተ አማርኛ ብንጮህ ብንታክት አልተማርንም እኛ ሰላም ታለ መስጠት እጅበርጓላችሁን እጅጓላችሁን እጅበርቶ ሰላም ታባት ያልቆየንን እንዳልጎረበት ዝናራችን ያረን ዝናር እንዳንፈታ ተቁጠበቀም ፈራዩን ጋበት ሶስ ካላችሁን ብንደር ተግብ ራሳችን ሳያይችል የሚያንገበግብ እናንተስ ይዛችሁ ባለ ኦፕቲን ቅላት የማላስብ ምንኛ ይከረማል በእጁልን ስርዓት ነጓድ ግራቢያን ሁሉም ለመግቤት የእንዲና ሞቅስ የአእምሮ ስት የመብትነት አንድ ማሰናሰን ሰነት ምንኛ ስርዓት ምንኛ መንግስት መሰረቱ ጦርነት መቃን ጉበኑ ሞት ልኪት ቃላ ግድግዳ ውረሃብ መቅሰብ ማድር የሚሉ ጉግማንጉት ይሰናት ተፍቶን ስመርግ ወን ይመጣች እንደፈፍለግ አንዳ አስር ሆኖ ቻረደርግ መከታ ጠፍቶ ከለላ ርግ እንባቢ ለቀሸት እንባፍላግ የህፃናት ያሩብ ለጤንጂ መኮነን እንደቁንቺ እንደኔ መዋቅር 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 የትኝት መዋቅር በየብ ባየብ በባህር ሀሳብ ሲንተከተክ ተገጥሞ ባርምሞ ህሊና ላይ ማስር ሙሎ ተፈጽሞ ልብን ሲያሸልበው ያለውን ታግሞ ብን ሲል ተራሞ ተራሞ የህይወት ምልክት የነፍስ ጠብታ ተዋግዶ አክትሞ ሊቀጠበከብነ ምንኛ ተቋላመጥናየ ልጆሯችን ጠቁሞልን ለአፋችን ዋርድያ በየቦታው ፈንተርያ አወ አንዲት መራፍ መሰናዘሪያ ምክር ምህዋሯን ለውጣ ውደቷን አፈዝማ አመት ሲለጠጥ እንደ ጎማ የተከን ጸማቅለው ባለመካል ነጋ ተጣልተው የሚገላግል የጠፍቶ ዳኛ አገር ሆኖ መምተኛ አባቤ ዞት ምጋኛ ተመስኮ የመጣ ቁራኛ አብይጥሮብን አደንዛዥ በስጋችን አዛዥ በነፍሳችን አዛዥ በጭቃችን አዛዥ በአእምሯችን አዛዥ በሀሳባችን አዛዥ በቤታችን አዛዥ በንብረት ሁላ አዛዥ በልጃችን አዛዥ ዲሞክራሲ ኦፍላ ተጨማልካ በዲዥ ትድረት ተጣራምታ ትክል ትርሽ ብርሽ ዋኤ ወዮ ኢትዮጵያ ህዝብ የአረኝነት ድርሳን የጀግንነት መዝገብ ተስተጋብተህ ባትነበብ ለጠቁባ አይዛብ አርሶ አደሩ ታርቦ ለባደር ተሸምቆ አውልቶ ተተክለው ሰሩቅ የሚጣሩ ስንፋይ ተፈራርተው ከጽና አራያን የሚፈታከሩ ከነጻት በኋላ አጥደ ነብስ ሆኖ አለም የሚያይባት ምድር ሰፋቸሩ የእናንተ ነው አሉን ንርቱ ፍሬ ምድሩ ባለጸጋ ሆነው እነሱ በቆሩ የእናንተ ነው አሉን ሞገሱና ክብሩ እነሱ ባጌቁ እነሱ ባማሩ የእናንተ ነው አሉን ውረሱ እንደ ሰሚ ታቦት ሁሌ ሲወደሱ ለንካፋይ ትምለቻ ቃላቸው አንድ ስጡ ብቻ ቋንቋቸው አንድ አንዱ ብቻ አስቀድሞ ቁጣባቻ ኪቡርኪ ለግብቻ አንቱ 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 ነጋ ባተቦት ቦቱ ሰማይ ውጡ ምድር ፍረሱ አገር መሬቱን ቋርጡ ብቻ ብርሊቱን አንቱ ብራችሁ አንቱ ብራችንን ሰጠነ ጉልበታችንን ከሰከፍነ ወረት ይታማጠጥነ ይብሳት ካንታ እያለ ሀገሬኛ መስሎነ ሀገር ያከርል መስሎነ ይድና ታክክ ብለነ ክብራችንን ሰጠን አፍረት ተቀበልነ ወታሪካችንን በርካሽ ለወጥነ አሜን አሜን ብለን እንከፍልለት ጊዜ የተባለ ግብ ይጠይቀን ገባ ዘብር ላይ በህር ሲተገበርንማ ምን ቀረለ ሀገር ክሱበሳ ክሱበሳ ደረጉን አሻንጉሊት ኢትዮጵያን እያጣናት አለም አሉም የእናንተ ናት የፈርቷቸው ናት አገርማ ጠፍታ በዚያ ዘመን ስንባትል ስንቀለብ ታይቷል አሉን ዱካዋ ወደ ኩባ ወደ መስኮል ምሳ ጎበዝ ፍለጋ ነክንክ በገር አገር ጠፍታ እንዴት ትቀር በአንድነት ተነስተን ታልወጣን አፍራ አገራ ትገኝም ትልፈት ብንነሳ ተነስ 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 ወደፊት ተቆጣ ሀገር ሲሄድ የአባት ታሪክ ታዋ ሳይለብስ ደበዛው ሳይጠፋ ባይረም ሰነ እሺ ተዋት ያው ትንሽ ተፋሽ ጋር ሞዳም ወደ እንትና ያንተ ዘመድ የጀግና ሊጎበዝ ይሃን ልጅታ ጋር የሰው ትንቢኛ ያንተ ዘመድ ማን ይበስ ሻውታ ሻውረድ በስሪ ጥኖት በገድል መንገድ የሰላቱ ሰላቱ ባይቀር ያኒ እንግዲህ ተበቃኝ ላማ ተበቃኝ መጤን ተራነው እንታባብ ማኒ ሰነ በዚህ ተቆስ ያለ ሲገ አገር ስትሆን ማጥሮ ሰው ሲከተል እንደነሮ ወንናባቸው አልቀመጥ በላቸው ስትቆጥር ወይ ባቸው እንደሳልጂ ቆረምቱ ሲገርም እንጂ ደግነቱ ሲጣል ማሽነቁ ስለት ዓለም ታቡ ዲፕሊክ ሲበሬቱ ወንና አባት ይሟገቱ መምረት ሲመጣ በሁለቱ የጀግና ልጅ ጠዋቱ አገዳሚ ልጅ እንዳባቱ የማይሳብነቱ የባንድ አድርባይ መቅጠቱ የማይታጠጥነቱ ሰነት ማይታረኝ አሰበ ይጠራሃል ደኑ ይጠቅሳል ጉሩ ተመሸገበቱ የአባት ጀግንነት ኩራትና ክብሩ ሙታንታውን ቾ ቁልፋው መጨበጭለ ሱሪ ነው ታሪክ ሞገት የሚሰጥ ጸጉርህን ንቀሰው አየሩን ይዳሰው አርማቸው ጥርስ ጸዳሉን ያፍቅረው ይምረብላ እንዴ እስኪ ታጠቅል አካል ገምናናይ ምግሪቱን አውጣት አደፌ ሽቱዬ እስኪምኔው ቀቃይህን በእናት ጎራ ጳጳድቀይ አያምሻሽኩበትም አብሩበት ቦታ የፋሽስት እንግዳ መቻለው ይሉኝታ ስጋችን ቆመቆመ ያማረውን አጣጣም ምን ቀረነጠ ደሬታ ቤት ሚችል እንጂ መንገድ ነው ዘመታ ጥቂትንላጋው የአካል ነው ሲጨኝታ አድርሰው ተመስኮብ ስዳር ስለማታ የኛማ ባላንቶች ተቅጣጥ አይገባቸው ቡቲክናችንን መቸጠቀማቸው ዝንባር ነው የሚፈሩት ብቅ የሚያጅባቸው ግንባርህን አሳያቸው መግባርህን አስተምራቸው አይታክፋሊስቶች ታሪክ ይመርምሩ የቆየ የፊትም የአገሬ ልኩና ለፋሽስት ሲሰግድ ለባንዳ ሲሳለም አልታይቶ አልተሰምቶም አልተጥፎም ሰነብ ቤት ሲተኮስ አገር ሂደት የአባት ታሪክ ዳዋ ሳይለብ ደብዛው ሳይጠፋ ሳይረም ሰነብ
ላላ ፕሮግራማችን በዚሁ ይጠናቀቃል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።